ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ እንዴት አመሻችሁ አድማጮቻችን። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እኛ እዛ ያለን እንደኛ ወጥተው ስራ ይዘው ህይወታቸውን እየመሩ የነበሩ ሰዎች መጥተው እኛን ሲያበረቱን ነበር፣ ኢንስፓየር ሲያደርጉን ነበር እና እኛም ሄደን ያለፍንበትን መንገድ ተሞክሯችንን ለማስተላለፍ የህይወት ልምዳችን ልናካፍላቸው
የትምወር ካበበን የሰማችኋት በዲላ ዩኒቨርሲቲ ውስጥ የሚንቀሳቀሰው የዜሮ ፕላን የሴቶች ስነ ጾታና ስነ ተዋልዶ ቡድን አባል ነበረች። በቅርቡ ወደ ዩኒቨርሲቲ በመመለስ ተማሪዎችን ለማንቃት አስባለች። ከዚህ ጋር በተያያዘ ሐሳቧን በምሽቱ ታጋራናለች። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። የዛሬ ምስልና ድምጽ ቅንብሩን የሚመራው ደግሞ ኤልያስ አስማረ ነው። የዛሬውን ስርጭት ሰፋ ያለ ጊዜ የሚወስደው በውጭ ሀገራት ከሚኖሩ ወጣቶችና ከወጣቶች ጋር ከሚሰሩ ግለሰቦች ጋር የምናደርገው ውይይት ነው። ዛሬ የምንወያይበትን ጉዳይና ሀሳባችሁን የሚያጋሩንን እንግዶች ተመልሼ አስተዋውቃለሁ። በየዓመቱ በሺዎች የሚቆጠሩ ኢትዮጵያውያን ወደ ዩናይትድ ስቴትስ ይመጣሉ። አንዳንዶቹ ለሀገሪቱ ያላቸው ቅድመ ግምትና እውነታ አለመጣጠሙን ተከትሎ ሲቸገሩ ይታያሉ። ዛሬ ምሽት ትውልድ ኢትዮጵያውያን ስለ አሜሪካ ቀድመው ቢያውቋቸው ስለምንላቸው ጉዳዮች እንጨዋወታለን። የአሜሪካ ሕይወትን መልክም በጥቂቱ ለመቃኘት ያስችሉናል ያልኳቸውን ሁለት እንግዶች ጋብዣለሁ። የመጀመሪያዋ እንግዳዬ አምራዊት ተስፋ ናት። አምራዊት በተለይ በዲሲና አካባቢው የበርካታ ትውልድ ኢትዮጵያውያን ሕይወት በበጎ በለወጡ የማህበረሰብ ስራዎች ትታወቃለች። በልጆች አስተዳደግና ቤተሰባዊ አስተዳደር ዙሪያ እውቀቷን በተለያዩ አውታሮች አጋርታለች። ከሞንትጎመሪ ዩኒቨርሲቲ የማህበራዊ ትስስር ባለሙያነቷ በተጨማሪ ኢትዮ የቤተሰብ አገልግሎት የተሰኘ መንግስት ያልሆነ ተቋም ውስጥም እያገለገለች ትገኛለች። አምራዊት እንኳን ወደ ዝግጅታችን መጣሽ።
አመሰግናለሁ።
ሁለተኛው እንግዳይ አብርሃም ወልደ ጊዮርጊስ አይታሙ ነው። አብርሃም በቨርጂኒያ አሌክሳንድሪያ ከተማ አስተዳደር ውስጥ የህፃናት ደህንነት ጥበቃ ባለሙያ ሆኖ ይሰራል። ወደ ዩናይትድ ስቴትስ ከመምጣቱ በፊት በተባበሩት መንግስታት ድርጅት ውስጥ የመንግስታቱ ድርጅት የስደተኞች ጉዳይ ተቋም ውስጥ በተለያዩ ኃላፊነቶች ውስጥ አገልግሏል። አብርሃም በቅርብ ዓመታት አሜሪካን እንዴት እንደተዋወቃትና በመሰል ጉዳዮች ሐሳቡን ያጋራናል። አብርሃም እንኳን ወደ ስርጭታችን በሰላም መጣህ። አንተም
አመሰግናለሁ።
እንግዲህ ሁለታችሁም ከትውልድ ኢትዮጵያውያን ጋር በተደጋጋሚ በሚያገናኟችሁ ስራዎች ውስጥ ተሳትፋችኋል። በርካታ ኢትዮጵያውያን በሚኖሩበት የዋሽንግተን ሜትሮ ቀጠና ውስጥም ነው የምትኖሩት። በግል መልከታችሁ ኢትዮጵያውያን የአሜሪካን ምድር ከመርገጣቸው በፊት ስለ ሀገሩ ባህልና ስርዓት ያላችሁን የቀደመ ዕውቀት እንዴት ትገመግሙታላችሁ? ምን ያክል በቂ ነው ብላችሁ ታስባላችሁ? አምራዊት ካንቺ ልጀምርና ወደ አብርሃም አመራለሁ።
እሺ፣ በቅድሚያ እንደገና መልሼ አመሰግናለሁ እንዴት ስለሰጣችሁኝ። ኢትዮጵያውያን ከአሜሪካ ከመምጣታቸው በፊት ስለዚህ ሀገር ሲስተም፣ ስለዚህ ሀገር ኑሮ ያላቸው ዕውቀት በጣም በጣም ያነሰ ነው ብዬ ነው እኔ ካየሁት፣ ከኤክስፒሪየንስ ካገኘኋቸው ሰዎች ያየሁት። ያው ትንሽ ተሽሏል ከድሮ፣ ምክንያቱም ኑሮ በአሜሪካ የሚሉ አይነት ሰዎች ትንሽ ሰውን እንዳነቁት ሰዎች ይናገራሉ። ግን ስቲል በጣም የተሳሳተ አመለካከት ነው ያለው። እንኳን ሌላው ቀርቶ ያው ስራ በጣም ቢዚ እንደሚያደርግ ሰው ራሱን መቻል እንዳለበት ኑሮ ሩጫ እንደሆነ ቢያውቁ እንኳን ውስጥ ጠልቀው አያውቁትም የችግሩን ጥልቀት። ምን ያህል ሰው በተለይ አዲስ መጥቶ እዚህ ሀገር ለመለማመድ እንዴት ከባድ እንደሆነ፣ የወረቀት የማግኘት ሂደት እንዴት ከባድ እንደሆነ፣ ትምህርት ለመማር ያለውን ተግዳሮት፣ ብቸኝነት የሚያመጣውን አያውቀውም ጥልቀቱ። እና እኔ ካጋጠሙኝ ሰዎች፣ እኔ ጋር ከሚመጡ ሰዎች 90% በጣም ደንግጠው ነው የማገኛቸው። አሜሪካ እንደዚህ ነው ወይ ብለው ሻክድ ሆነው ነው የማገኛቸው።
በጣም አመሰግናለሁ አምራዊት። አብርሃም ወደ አንተ ልምጣ። ወደዚህ ሀገር ከመጣህ ወደ 6 ዓመታት ተጠግቷል። ከአንተ የግል ህይወትና የግል ልምድም ተነስተ ልታነሳልን ትችላለህ? ኢትዮጵያውያን ወደ አሜሪካ ከመምጣታቸው በፊት እዚህ አካባቢ ያያቸውን ያገኛቸው ሰዎች ያላቸውን እውቀት ምን ያክል ትገመግመዋለህ? በቂ ነው ብለህ ታስባለህ ወይ?
አመሰግናለሁ በድጋሚ ሀብታሙ። እንግዲህ አሜሪካ አሁን ይቅርታ 6 ዓመቴ ልይዝ ነው። እንግዲህ ራሴ ልምድ ለመናገር ያ ወደዚያ ከተመው ከማረጌ በፊት የራሴ የነበሩ ግምቶች ነበሩ። ዋናው ትልቁ ነገር ለኔ እንግዲህ የማስበው ትራንዚሽኑ ነው። ማለት ከኢትዮጵያ ወደዚህ ስንመጣ የዚህን ሀገር ባህልና የሥራ ሁኔታ ማህበራዊ ህይወቶችንና የመሳሰሉት ነገሮችን ተረድቶ ከታ ወደ መሰረታዊ ኑሮ ውስጥ ለመግባት በጣም አንዳንዴ ሊያስቸግር ይችላል። እሱ ምን ማለት ነው? ግንዛቤ የሚሰጥ ሰው ቅድም አምራዊ እንዳለችው በሚዲያውም ይሁን በጓደኛ በቤተሰብ የመሳሰሉት ሰው ሀሳብ የሚሰጥ ሰው ከሌለ እኔ አሁን ለምሳሌ ብቻዬን ነው ወደዚህ ሙቪ ያደረኩት። ማቀው ምንም አይነት ቤተሰብ አልነበረኝም። አንድ ጓደኛዬ ነበረ። እሱ በብዙ ረድቶኝ እዚህ ዋሽንግተን ዲሲ ሙቪ እንዳደረግ አድርጎኝ ከዛ እሱ ጋር ትለጥቂት ጊዜ ሆኜ ነው ስራ ማግኘት የቻልኩት። እና ግን አትሊስት እኔ እንኳን በራሴ ኦንላይን ያሉ ሪሶርሶችን በመጠቀም የትዳ እንደ ፍቃድ ኔታ እንደማወጣ የትዳ ስራ ማመልከት እንደሚገባኝ የመሳሰሉት ነገሮችን መረዳት ስለታልኩኝ ነገሮች ትንሽ ቀለውልኛል። መጀመሪያ ግን ምናልባት እነዚህ ነገሮች በቀላሉ ደግሞ ማግኘት የማይችል ሰው ብዙ ነገሮችን በጣም ሊወሳሰብበት ይችላል። ማህምራዊ ቅድም ገልጠዋለች፣ ሁሉ ነገሩ አዲስ ስለሆነ ሰዎች ቶሎ ተስፋ የመቁረጥ ወይ ደግሞ የመበሳጨት ነገሮች ውስጥ ሊገቡ ይችላሉ። ምክንያቱም ብዙ ሰው እንግዲህ የሚገምተው የሚመጣውም ራሱን ለውጦ ቤተሰቡን ለመለወጥ ስለሆነ ቶሎ ብሎ ወደ ስራ ውስጥ አለም ውስጥ ባለመግባቱ የሚፈልገው ነገር ውስጥ ቶሎ አለመግባቱ ትንሽ ጫና ሊፈጥርበት ይችላል። እና ዋናው ነገር ብዬ ማስበው ከዚህ ወደዚህ ከዛ ወደዚህ ሲመጣ ያለውን ትራንዚሽን የሚያስረዳ ሰው ያስፈልጋል። ኦር ደግሞ አሁን የጊዜው የኢንተርኔት ነው፣ ሰዎች ባሉበት ቦታ ሆነው እዚህ ሀገር ስላለው ነገሮች ቶሎ ራሳቸውን ራሱ አስፈራው ከዛ በኋላ ሲመጡ ምን እንደሚጠብቃቸው ማወቅ ያለባቸው ይመስለኛል።
በጣም አመሰግናለሁ አብርሃም። በእናንተ እይታ በርካታ ትውልድ ኢትዮጵያውያን ለችግር ዳርጓል ወይንም ደግሞ መጠቀም የሚገባቸውን ያክል እንዳይጠቀሙ ከልክሏቸዋል የምትሉት ጉዳይ ምንድን ነው? የሀገሩን ባህል አለማወቅ ነው? ቋንቋ ነው? ወይስ ስርዓቱን በደንብ አለመገንዘብ ነው? በእናንተ እይታ የቶቹ ይመስሏቸዋል? ሐምራዊት ወደ አንቺ ልመለስ።
እንሺ በጣም ጥሩ ጥያቄ ነው። አሚጎዳው አንደኛ ቀድም አሁንም ወንድሜ እንዳለው ኤክስፔክቴሽን ነው። ምክንያቱም ይዘውት የመጡት ነገርና የሚያዩት ነገር ኮምፕሊትሊ ስለሚለይባቸው ያ በጣም ያሳዝናቸዋል፣ ሰዎችን ልባቸውን ያስወድቀዋል። ከዛ በኋላ ሌላው ዋናው ሰዎችን የሚጎዳው ነገር እውቀት ሪሶርስ አለማግኘት፣ ለህይወት አስፈላጊ የሆኑ ሪሶርሶችን አለማግኘት ነው። ምክንያቱም ሰዎች አስቦት የመጡት ሌላ ነገር ነው። የብዙ ሰው ምናልባትም ባክግራውንድ ኢትዮጵያ ምናልባት ጥሩ ትምህርት ተምሯል፣ እዚህ መጥቼ ደግሞ ስራ አገኛለሁ ጥሩ ስራ አገኛለሁ ብሎ ይፈልጋል። ከዛ ከትምህርት ጋር በተያያዘ የሚፈልጉትን እውቀት ምንጭ ማጣት ያ በጣም ሰዎችን ፍራስትሬት ያደርጋል። ኢቭን እንኳን ቢያገኙ እንኳን የትምህርት እውቀት እንኳን ቢያገኙ እንዴት ነው የምከፍለው? እንዴት ነው የማቻችለው? ከስራዬ ጋር ከኑሮዬ ጋር እንዴት ነው እየከፈልኩኝ ሬንት እየከፈልኩኝ የሚለው ነገር ይዘውት የመጡት ህልምና እዚህ የሚጠብቃቸው ነገር ያው እንትን ሲያረጋቸው በጣም እሱ በጣም ከባድ ያደርግባቸዋል። ሌላው በጣም ሰዎችን ከባድ የሚያደርግባቸው በተለይ የሚቀበሏቸው ሰዎች በጣም ማተር ያደርጋል። እዚህ ያለው ሰው ደግሞ የራሱ የሆነ ጫና የራሱ የሆነ ሩጫ አለው፣ የራሱ የሆነ ደግሞ ህይወትን የሚያይበት አስተሳሰብ አለው። ስለዚህ ለምሳሌ አንድ ሰው መጥቶ ትልቅ ቦታ ደርሳለሁ ብሎ ይመጣል፣ ምናልባት የሚቀበለው ሰው ኧረ እባክህ ሱን ትተወው ዝም ብለህ 7-11 ጀምር እንደዚህ ሊለው ይችላል። ያኔ በፊት የነበራቸውን የመተማመን በጣም ያጣሉ። ምክንያቱም አዲስ ሀገር ስለሆኑ እንደ አዲስ ነው የሚጀምሩት እና ኮምፕሊትሊ በቃ ኮንፊደንስ ሉዝ ያደርጋሉ። አንድ መጨረሻ ልጨምር፣ ወረቀት በጣም ብዙዎችን የሚያስከብድ ነገር የወረቀት ጉዳይ። ምክንያቱም ከዚህ ከወረቀት ጋር አይኖ ወርክ ፐርሚት ብዙ ጊዜ ትንሽ ቶሎ ይሰጣል፣ ግን ስቲል ያ የወረቀት ጉዳይ በተለይ ደግሞ በትምህርት የሚመጡ ወጣቶች እነሱ በጣም ሲቸገሩ አያለው። ምክንያቱም የሚመጡበት ትምህርት ቤት እነዚህ ስካለርሺፕ ምናምን ብለው የሚመጡ ልጆች ብዙ ጊዜ 6 ወር ምናምን ነው የሚያቆያቸው ትምህርት ቤቱ። ከዛ መክፈል ያቀታቸው ይወጣሉ። ከዛ በጣም ይጎዳሉ። እነሱ በጣም ሲጎዱ ማለት ያው አልፈው የሚወጡ ብዙዎች ቢኖሩም ሲጎዱ አይቻልም።
በጣም አመሰግናለሁ ሐምራዊት። አብርሃም፣ በተለይ አንተ በማህበራዊ ግልጋሎት ዘርፍ ውስጥ በተሰማራ ተቋም ውስጥ እንደማገልገልህ ከልጆች አስተዳደግም ሊሆን ይችላል ወጣቶች እርስ በርስ ካላቸው ግንኙነት አንጻርም በተለያዩ ችግሮች ውስጥ ሲገቡ በተለያዩ ችግሮች ሲዳረጉ አይተ ሊሆን ይችላል በአንተ እይታ በርካታ ትውልድ ኢትዮጵያውያን ለችግር ዳርጓል ወይንም ደግሞ መጠቀም የሚገባቸውን ያክል እንዳይጠቀሙ ከልክሏቸዋል የምትላቸው ጉዳዮች ኖር ይሆን?
አመሰግናለሁ አብታሙ በድጋሚ እንግዲህ አንተም እንደጠቀስከው ምናልባት መጀመር ካለብኝ ከህፃናት አስተዳደግ ጋር በተያያዘ የሚያጋጥመኝን እንደው አንድ ምሳሌ ለመጥቀስ ያክል አባት እዚህ ለብዙ አመት እዚህ ይኖራል እናት ከልጇ ጋር ጆይንት አደረጋቸዋለች ትቀላቀላቸዋለች ከዛ ልጁ ኦልሞስት 13 14 አመቱ ነው እና ትምህርት ቤት እንግዲህ አሜሪካ ባህሉ ፈጽሞ የተለየ ነው ከኢትዮጵያ እና ልጆችን አካላዊ ጥቃት ማድረግ አይቻልም አካላዊ ጥቃት ማለት እኛ ሀገር እንግዲህ ልጆች ሲያጠፉ በቀበቶን በትንሽ በአርቹመን በመናምን የተለመደ ነው አሁን ምናልባት እየቀረ እንደሆነ ሰማለሁ ግን እዚህ ደግሞ ፈጽሞ ያ ነገር የተከለከለ ነው እና አባት ያን ነገር አትሊስት በጥቂት እንደሆነ ተረድቷል እና አዲስ ስለነበረች ልጁን ያው ስርዓት ለማስያዝ የሚጠቀማቸው ነገሮች ነበሩ ያ ነገር ክስ ደርሶባቸው ብዙ ውጣውረድ ውስጥ እንደገቡ አይቻለሁኝ ይሄ ነገር አሁን ባህሉን ካለማወቅና እዚህ ሀገር ምን እንደሚፈቀድ ምን እንደማይፈቀድ ካለማወቅ የተነሳ ነገር የሚመጣ ነገር አለ ልጁም ቢሆን ኢትዮጵያ የለመደውን ነገር አሁን ለምሳሌ እንደ ቀልድ አንድ የክላስሜቱን እገልሃለሁ ብሎ ተናግሯል ተብሎ ለሶስት ቀን ለአራት ቀን ሰስፔንድ አድርገውታል ከትምህርት ቤት እንዲቀር ተደርጓል እና ነገሮችን እዚህ ሀገር በጣም ሲሪየስ ነው እና የሚወስዱት እገልሃለሁ አለ ተብሎ በጣም ትልቅ ነገር ተደርጎ ነው ሲወራ የነበረው ትምህርት ቤት ውስጥ እና ኢትዮጵያ እንግዲህ እንደ ቀልድ ማናችንም አንዘን ዛሬ እገልሃለሁ ማለት የተለመደ አይነት አባባል ሊመስል ይችላል እና እነዚህ ጥቃቅን የሚመስሉ ነገሮች እንዴት ከማህበረሰቡ ጋር እዚህ ካለ ልጆች ጋር ወር ደግሞ ቤተሰቦች ጋር አብሮ ከሚሰሩ ሰዎች ጋር እንዴት ራሱ መግባባት እንደሚቻል ምን እንደሚፈቀድ ምን እንደማይፈቀድ ያንን ነገር ማወቅ ብዙ ነገሮችን ያቃልላል ብዬ አስባለሁ። በተረፈ ግን ዋና ዋና ነገሮች ብዬ ደግሞ ማስበው ኑሮን እዚህ አካባቢ መልባት ሊያከብዱ ይችላሉ ብዬ ማስበው አንደኛው ነገር ፍርሃት ነው። ሰዎች ያው እኔንም ጨምሮ በኢትዮጵያ እንደመምጣታችን አዲስ ነገር ለመጀመር ቋንቋውን ለማወቅ አዲስ ነገር መማር አዲስ ሰዎችን ለመተዋወቅ ወይ አዲስ ስቴት ለመሄድ ፍርሃት አለ እና ያ ፍርሃት ደግሞ ብዙ እድገታችንን የሚጎዳ ነገር መስሎ ይታየኛል። ሌላ ለመጨመር ምናልባት ደግሞ መመቻቸት ይመስለኛል። አንዳንድ ሰው ልክ እንደመጣ አንድ ስራ ይገባል ከዛ ያችን ስራ ምናልባት 15 ዓመት 20 ዓመት ወር እንደዚህ ሊሰራ ይችላል። ግን አሁን ጊዜው ብዙ እድል አለበት ጊዜ ከመሆኑ አንጻር እና እንደምንም አንድ ሰው አራት ወር አምስት ወር ስድስት ወር ትንሽ ነገር ታክሲ የሆነች ነገር ለኢንቨስት ቢያደርግ ራሱ ላይ ቶሎ መልቅ ይችላል አዲስ ስራ መጀመር ይችላል ጥሩ ገንዘብ ማግኘት ይችላል ቤተሰቡንም ሆነ ራሱ መደገፍ ይችላል እና ባሉበትም አለመቅረትና አለመመቻቸት ወሳኝ ነገር ይመስለኛል። ምናልባት አንድ ነገር ለመጨመር ትዕግስት ነው ወሳኙ ነገር እሱ ይመስለኛል። እዚህ ልክ እንደመጣ እኔ አሁን ለምሳሌ የማስተርስ ዲግሪን እንደጨረስኩኝ ወደ ዋሽንግተን ዲሲ ሞት ሳደርግ ከሚዙሪ ከሚባል ስቴት ስራ መፈለግ ነበረብኝ። ከስራ እስከማገኝ ግን እንደምንም አትሊስት መሰረታዊ ፍላጎቶችን ለማሟላት መስራት ነበረብኝ። ፓርኪንግ ሰርቻለሁኝ እና እዛ ዶር ምናምን ገደማ ሰርቻለሁ። በአጋጣሚ ቶሎ ስራ አገኘሁኝ እና ያ ስራ በጣም ከባድ ነበረ፣ ቻሌንጂንግ ነው። ግን እንደምንም እዛች ጋር ለጊዜም ቢሆን ትዕግስት አድርጌ ወደ መፈልገው ቦታ ገብቻለሁ። እኔ እድለኛ ሆኜ አንድ ወር ብቻ ሰራሁኝ ያንን ስራ። ግን ሰዎች ምናልባት በዛ ስራ ላይ ለረጅም ጊዜ ሊቆዩ ይችላሉ። ትዕግስት ካደረጉ ግን የሚፈልጉትና እነሱ ወደሚያልሙበት ደረጃ መድረስ የማይቻልበት ምንም ምክንያት የለም። ያንን ደግሞ በብዙ በማውቃቸው ሰዎች አይቻለሁና አራት ወር አምስት ወር ጥቃቅን የሚባሉ ኮርሶችን አሁን በተለይ በአይቲ ለትንሽ ጊዜ ወስደው ተምረው አሜሪካኖች ከሚሰሯቸው ትላልቅ ድርጅቶች እኩል በጥሩ ገንዘብ እየተከፈላቸው ሲሰሩ የገዛ ጓደኞች አይቻለሁ እና ይሄንም ጥሩ መስለው ይሰማኛል።
በጣም አመሰግናለሁ። ለውይይት ያስኩት ሰዓት እየተጠናቀቀ ነው። ከመጠናቀቁ በፊት ግን አንድ ሐሳባችሁ እንድታያሩበት የምፈልገው ጉዳይ አለ። ያልናቸው ችግሮች አሉ። ያም ሆኖ ግን አሜሪካ አሁንም በርካታ መልካም አማራጮችና መልካም በረከቶች ያሉባት ሀገር ስለመሆኗ ይነገራል፣ ይታመናል። እነዚህን በረከቶችና የስኬት ናሙናዎች ኢትዮጵያውያንም እንዲያገኙ ኢትዮጵያውያንም ተጠቃሚ እንዲሆኑ ያስችላሉ የምትሏቸውን የተወሰኑ መላዎችን እንድታጋሩ እንፈልጋለሁ። ከሐምራዊት ልጀምር። ሐምራዊት በሞንትጎመሪ ዩኒቨርሲቲ ውስጥ ካለሽ ልምድ አንጻር በተለይ ትምህርትና ከትምህርት ጋር የተገናኙ ድሎችን በመጠቀም ዙሪያ የተወሰኑ ሐሳቦችን ብታጋሪኝ እመርጣለሁ። አመሰግናለሁ።
እሺ፣ የሚያስፈልገው ነገር በዚህ ሰክሰስ ለመሆን የሚያስፈልገው ነገር አንደኛ ብዬ የማስበው
አሁን ወንድሜ እንደተናገረው መጃለን ተግዳሮት ማንም ሰው ላይ እንደሚኖር መጀመሪያችን መጨረሻ እንዳይደለም ማወቅ መጥኔ ሁሉ ጊዜ ለሰዎች የምለው ምንድነው መጀመሪያ ለምን it's okay ሽንት ቤትም ቢሆን ጥረጉ it's okay እዚህ ሀገር ኦፖርቹኒቲ ያለበት ሀገር ነው ዋናው አይምሯችሁ አይመታ ዋናው አይምሯችሁ ትልቅ ቦታ ይሄ እንጂ ከስር መጀመርን አትፍሩት እና ከስር መጀመሪያ ሁሉም ሰው ሲመጣ ከስር ነው የሚጀምርና ከስር የመጀመርን ነገር እንደ መጨረሻ አጋችሁ አትዩት ሁሉ ጊዜ ከፍ ያለ ቦታ እዩ ነው የምለው ከዛ በኋላ ደግሞ ሌላው በጣም ሰውን የሚጠቅም ነገር መድፈር በእኛ ባህል የሚያቀተን ነገር ምናጣው ነገር መድፈር ነው ምናወራው ሁሉ ነገር እርስ በርሳችን ነው ሄደን ሪሰርች አናረግም ወተን ኮሌጆች ዩኒቨርሲቲዎች ያሉበት ቦታ ሄደን መድፈር በጣም ኢምፖርታንት ነው ምንድነው እኛ ቋንቋው እጥረት ብቻ አይደለም ቋንቋውን ጮክ ብለን ማውራት ደፍረን ማውራት እንፈራለን በባህላችን ሌሎች ሀገር ሰዎች ግን እንደዛ አይደሉም እና ለምሳሌ ቋንቋ ካሉት አይማርም እና ደፍሮ ማውራት እየተሰባበረም እንግሊዘኛ ምን ተንያለ ቢሆን መጠየቅ ማውራት ሰዎች እንዳልኩት እነዚህ ባለሙያዎች ጋር ይሄዱ ማነጋገር መድፈር በጣም ኢምፖርታንት ከካምፈርት ዞን መውጣት ምክንያቱም እዚህ አካባቢ መጥፎነቱ ምንድነው በቃ ያለ ነው ኮምፈርት ዞን ውስጥ ነው ካበሻው ጋር ብቻ ነው የምንውለው ሁሉ ነገር የምናደርገው ካበሻው ጋር ነው እና አንዳንድ ጊዜ ያ ፍቅሩን ጥሩ እንዳለ ሆኖ ግን አንድ አይነት ነገር ነው መሰራው ወተን እንዴት ነው ለየት ያለ ነገር ማድረግ እንፈራለን ማለት ነው ከዛ ሞያ ውስጥ መግባት በጣም ኢምፖርታንት ነው መማር በጣም ወርድት ነው አጫጭር ኮርሶች ብዙ አሉ የሞያ ኮርሶች በአይቲ ብትለው ምንድነው ይሄ ሜንተነንስ ዙሪያ በጤና ዙሪያ በተለያየ ዙሪያ በቤት ማሻሻጥ ዙሪያ ብዙ አሉ በባንክ ዙሪያ መማር በጣም ኢምፖርታንት ነው አጣርቶ ቋንቋ መማር በጣም ኢምፖርታንት ነው ከዛ አልፎ ደግሞ ዲግሪን አስለውጦ የኢትዮጵያን ዲግሪ እዚህ መቀጠልም ካለበት በፕላን መሄድ ዝም ብሎ ሁሉ ነገር መለዋወጥ አንዱ ሲል ሳይሆን ባለሙያዎችን አነጋግሮ በፕላን መሄድ በጣም ኢምፖርታንት ነው ብዙ ጊዜ ሰዎች ያረጉማዩ 3 4 ነገር 5 ነገር ይዙና ግራ ይገባቸዋል ግን ባለሙያዎችን ያነጋገሩ መጀመሪያ ይሄን ሾርት ተርም ጎል ይሄ ከዛ ሎንግ ተርም ጎል ይያሉ ማረክ ከዛ ራስን መጠበቅ አይምሮ መጠበቅ በጣም ኢምፖርታንት ነው ይሆነ በመጨነቅ ራስን በማስጨነቅ ምንድነው የሚሆነው ውስጣቸው ጭራሽ ተስፋ እንዲቆርጥ ያረጋል ግን መረጋጋት ራስን ፖዚቲቭ በሆኑ ሰዎች መክበብ you know ሰላም ስንሆን ነው ብዙ ነገር ማድረግ የምንችለው እና ያሉን ጓደኞች አጠገባችን ያሉ ጓደኞች በጣም ማተር ያደርጋሉ እንደዛ ስንሆን እና ህልማችንን አላይቭ ስናደርግ ደፍረኖተን ስንጠይቅ ስናጣራ ስቴፕ ባይ ስቴፕ በትንሽም ቢሆን ጀምረን ስንሰራ በትልቅ ቦታ የሚደርሱ እኔም በጣም ብዙ ሰዎች አይቻለሁ በጣም ብዙ ሰዎች ከስር ጀምረው በጣም ሰክሰስፉል የሆኑ ሰዎች አይቻለሁና ዋናው አይምሮን መጠበቅ ትልቅ ቦታ ማየትና ወደ ግብ ቀስ በቀስ መስራት ነው ላለሁ
በጣም አመሰግናለሁ ሐምራዊት ያለኝ 2 ደቂቃዎች አሉ አብርሃም ያንተን የማጠቃለያ ሐሳብ እናዳምጥ እዚህ ላይ
ታሙ እንግዲህ እንደገና በድጋሚ እንግዲህ ማስተዋወስ ያስፈልጋል ብዬ ማስበው ነገር እንግዲህ የትምህርት ጉዳይ ነው እና አሁን ለምሳሌ ወጣቶች ከሆኑ ኦር ሃይ ስኩል አካባቢ ላይ ያሉ ከዛም ደግሞ ከፍ ያሉ ወጣት ጎልማሶች ከሆኑ የዩኒቨርሲቲ ድሎች እንደልብናቸው እዚህ ሀገር ምናልባት ትንሽ ትግስት ይፈልጋል ጊዜ ይፈልጋል ከዛ ደግሞ ለረጅም ጊዜ በቆራጥነት እነዚህ ድሎች የስኮላርሺፕ ድሎችን ማመልከት ይጠይቃል ግን በጣም ብዙ ስለሆኑ ትብስቱ ካለ ወጣቶች በተለይ ጎልማሶች በሃይ ስኩል ያሉ ሰዎች የዩኒቨርሲቲ ድሎችን በቀላሉ ሊያገኙ ይችላሉ በተለይ ደግሞ የሁለተኛ ዲግሪያቸው ለመስራት ማስተርሳቸው ማለት ነው እኔም ጓደኛዬ እንደቀል ነግሮኝ ነው የማስተርስ ድሉን አግኝቼ ወደዚህ የመጣሁት አመልክቼ እና ብዙ ጓደኞቻችን አመልክተን እንዳጋጣሚ እኔ ያንን እድል ማግኘት ይችያለሁኝ እና ምናልባት ደግሞ ጎልማሳዎች ደግሞ ለሆኑ ሰዎች ደግሞ ቀደም ሐምራዊ እንደጠቀሰችው ነው ዋናው ነገር ምናልባት ቋንቋ ጋር ነው ቋንቋው ብዙ ድሎችን ይከፍታል ሰዎች እንደምንም እዛ ባሉበት ሁኔታ ዩቲዩብንም ኢንተርኔት ያሉ ብዙ ሪሶርሶች ስላሉ እነዛን ሪሶርሶች ተጠቅመው መጀመሪያ ቋንቋቸውን አሻሽለው ከዛ በኋላ በነፃ የሚሰጡ ብዙ አጫጭር ኮርሶች አሉ ቀደም ሳም እንዳለችው ዩቲዩብ በራሱ በጣም ብዙ ያልተወራለት ትልቅ የትምህርት መድረክ ነው እኔ ብዙ በግሌ ብዙ መጠቀምበት ነው
አብርሃም በጣም አመሰግናለሁ ያለኝ ሰዓት እንዳለቀ ኢንጂነሩ የነገረኝ ስለሆነ ስላቋረጥኩ በጣም ይቅርታ። ነገር ግን ሁለታችሁም አምራዊት ተስፋና አብርሃም ወልደ ጊዮርጊስ ትውልደ ኢትዮጵያውያን ስለአሜሪካ ቀድሞ ቢያውቋቸው ስለምንላቸው ጉዳዮች ሐሳባችሁን ስላጋራችሁልን በእጅጉ አመስጋኞች ነን። መልካም ቀን ይሁንላችሁ።
እናመሰግናለን አጣም።
ጋቢና ቪኦኤ ከአሜሪካ ድምፅ ላለ አብራችን ስለሆናችሁ በእጅጉ እናመሰግናለን አድማጮች። ወደ ቀጣዩ ዘገባ ስንሻገር ተከታዩ መሰናደው የሳምንቱ ምርጥ ወጣት የሚተዋወቅበት ሰዓት ነው። በዲላ ዩኒቨርሲቲ ውስጥ የሚንቀሳቀሰው የዜሮ ፕላን የሴቶች ስነ ጽዋታና ስነ ተዋልዶ ቡድን ለዩኒቨርሲቲው ሶስት ተማሪዎች ከስነ ተዋልዶ ባለፈ የራስ መተማመን ስሜት እንዲያዳብሩ የህይወት ክህሎት ልምዳቸው እንዲያካፍሉ የሚያደርግበት የራሱ መስመር ዘርግቷል። በዚህ ውስጥ ያለፈችውን ወጣት ነው ኤደን በመቀጠል የምታስተዋውቀን።
ጥናት አርክቴክቸር ዲላ ዩኒቨርሲቲ አምስት አመት ከግማሽ ያህል ጊዜ ቆይቻለሁ። በዛ ጊዜ ውስጥ አሁን የምመለስበትን ክለብ የተቀላቀልኩት ፈርስቲር ከጨረስን በኋላ ነው። ከዛ በፊት ኤሮፕላን ከመግባቴ በፊት ያለው ጊዜ ይህን ያህል የሚባል አልነበረም። ማለት ትንሽ ይከብድ ነበር፣ አየር ሁኔታ ይከብድ ነበር፣ ከሰዎች ጋር ከአዲስ ሰዎች ጋር መስተዋወቅ መቀላቀል ይከብድ ነበር፣ ጊዜሽ የምታሳልፊበት ቦታ ምናምን አይኖርም ነበር። ከዛ በኋላ ግን ሁኔታዎች ተፈጥረው ዜሮ ሳምና መሄድ ከጀመርኩኝ በኋላ በጣም ይገርም ለውጥ ነበረ። ማለት ትርፍ ጊዜ ሲኖረኝ እዛ ሄዳለውኝ፣ የምፈልጋቸውን መጽሐፎች አክሰስ አድርጌ ማንበብ እችላለሁ። ግቢ ውስጥ ዋይፋይ እንደልብ አልነበረም፣ እዛ ሄጄ መጠቀም እችል ነበር። ከዛ በላይ ደግሞ እዛ ሄጄ የማገኛቸው ሰዎች በጣም የሚገርሙ ሰዎች ነበሩ። ማለት ማይሆን ድረስ እንኳን ተነስተው ማለት በጣም ሊያከራክር አይችልም ምናምን ተብሎ የሚታሰቡ ርዕሶች እንኳን ተነስተው ስታወሪባቸው በጣም ብዙ እውቀት የምታገኝባቸው አይነት የሚገርም አስተሳሰብ ያላቸው ልጆች ያሉበት ነበር። ብዙ ሰው አንኮንዲሽናል ይወድሻል፣ ያቀርብሻል፣ አዲስ ነች፣ የድሮ ሰው ነች ምናምን ብሎ ምናምን የሚልበት አይነት ሲትዌሽን የለም። እና እዛ ዲላ ያለውን ቆይታዬን በቃ በጣም አሳማሪ አድርጎታል። ከሞላ ጉዳይ ዲላ ቆይታ ቆንጆ ነበር። ማለት
የዜሮ ፕላን ክለብ የተቋቋመው ለምን ዓላማ ነበር እና አንቺስ እንዴት ልትገቢ ቻልሽ?
ዜሮ ፕላን ማለት የሴቶችን ችግር ዜሮ ማድረግ አስቦ የተነሳ ክለብ ነው። ከዛ በኋላ ደግሞ አሁን ክለቡ የሚሰራው መሬት ላይ ወረዱ ነገሮች ደግሞ ያሉት ነገሮች ብርም አካባቢ ላይ ሴቶች የትም ሳይሄዱ የፈለጉትን አይነት መጽሐፍ ማግኘት ይችላል። በጣም ብዙ መጽሐፎች አሉ። ከዛ ማንበብ እንኳን ባትፈልግ ቤቱ በጣም የሚያምር ስለሆነ በጣም ይስብ ስለሆነ ሄደሽ ጊዜሽን ማሳደስ ትችያለሽ እዛ ማለት ነው። ሌላኛው አገልግሎት ቅድም እንዳልኩሽ ዋይፋይ ያለ ፕሮግራሞች አሉ በየጊዜው የሚካሄዱ ማለት ነው። ቅዳሜ አሁን በጣም ብዙ ተማሪ ከግቢ ይወጣል። ከግቢ መውጣቱ ችግር ባይኖረውም ከግቢ ከወጣሽ በኋላ ግን ይዘሻቸው የምትመጫቸው ችግሮች አሉና ተማሪውን ከግቢ እንዳይወጣ ሌላ ኦፕሽናል የሚያዘ ነገር ማዘጋጀት በሚል ሀሳብ ቅዳሜ ሁሌ ፕሮግራሞች አሉ። ግጥም አለ፣ ወግ አለ፣ ቶክሾች አሉ፣ ፈታሳት አለ። የፈለግሽ ሙዚቃ ውስጥ ተከስተው መደረስ እንችላለን ምናምን የሚሉ ሰዎች ተነስተው የሚወዳደሩበት ሽልማቶች አሉበት፣ ፕሮግራሞች አሉ። ከዛ ደግሞ እዛ ፕሮግራም ላይ ስነ ተዋልዶ ነክ ነገሮችን የተያዘ ስልጠናዎች ወይም ትምህርቶች ይሰጣሉ። ስልጠና ያስተላልፋሉ ማለት ነው። ከዛ በተለየ ደግሞ የሪሃብ አገልግሎት ይሰጣል። ሪሃብ ላይ አንድ ሰው በየትኛውም ሁኔታ ተጎድቻለሁ ብሎ ካሰበ፣ ከራሴ ጋር ጊዜ ያስፈልገኛል ብሎ ካሰበ ትንሽ የሩነት ኢንስፓየር እንዲያደርግ ተደርጎ አንድ ሰው ኢንስፓየርድ እንዲሆን ተደርጎ ነው ቀለሙ የተቀባው። የማረፍ አይነት ስሜት አለው። ከራስሽ ጋር ተነጋግረሽ ሀሳቦችን ጽፈሽ ማንም ሳይረብሽሽ የምትወጪበት አይነት ሩም አለ ማለት ነው። ካውንስሊንግ አገልግሎት ይሰጣል። ካውንስሊንግ ሩም ላይ የአቻላቻ ምክክር ነው የሚሰጥረት። እዛ ቦታ ላይ ሻንስ ስለሚሆኑ ችግሮቿን በቀላሉ መናገር ስለሚ ችግሮቹን በቀላሉ ተነጋግረው እዛ መስጠት ይችላሉ ማለት ነው። ብዙዎቹ ሁሉንም የሚያማከሉ ልጆች ናቸው ያሉት። ሩሞች ማለት 24 ሰዓት መጠቀም ይችላሉ።
በዚህ ቡድን ውስጥ አብረሽ በመሳተፍሽ በዚህ ሂደት ውስጥ በማለፍሽ በህይወትሽ ላይ ያሳደረው ጫና ወይም ደግሞ ይህንን አግኝቻለሁ የምትይው ነገር ምንድን ነው? እሱ
አንድ ነገር መግለጽ ይከብደኛል፣ ምክንያቱም በጣም ብዙ ነገር ነው ያተረፍኩት። ግን በጣም በዋነኝነት ራስሽን እንድትሆኚ እና ኮንፊደንስ እንዲኖርሽ ይነገርሻል አይደለም፣ በተግባር ስለማመጫለሽ ሁሌም ስላለ ልምምዶች አሉ። በተግባር ኮንፊደንስ እንድትሆኚ፣ ራስሽን እንድትሆኚ፣ ማንም ሰው ጋር ቢሆን ራስሽን መግለጽ እንድትች፣ የትኛውም አይነት ሲቲዌሽን ላይ ብትሆኚ ራስሽን ፊት ለፊት ተናግረሽ እንደዚህ ነው ነገሮ ችግሮች ሲገጥሙ እኔ ማድረግ እችላለሁ፣ እኔ መለወጥ እችላለሁ፣ እኔ ያቅተኝ፣ እኔ ብርቱ ነኝ የሚለውን ሀሳብ እንዲኖርሽ ይነገርሻል ሳይሆን በተግባር ስለሆነ ነገርሽ ነው። እኔ እኔ ጋር ያለው ጉልበት አቅም በቂ እንደሆነ እንድረዳ አድርገኝ።
ከዩኒቨርሲቲ ከወጣችሁ በኋላ ተመልሳችሁ ይሄንን ክለብ ለማደራጀት እየሄዳችሁ ነውና አንቺ ከስንት ጊዜ በኋላ ነው እየተመለሽልሽ? ምንድን ነው ሰው አላማችሁስ? እስቲ አያይዘሽ ንገሪኝ።
ከአራት አመት በኋላ ነው የሚመለስልሽ? እኔ ከአመት በኋላ ነው የሚመለሰው። የምንመለስበት አላማ ደግሞ ኤሮፕላን ቤታችን ስለሆነ ቤታችንን አስቆን ነው የምንመለሰው። እኛ ላይ ያለ እንደኛ ወጥተው ስራ ይዘው ህይወታቸውን የመሩ የነበሩ ሰዎች መጥተው እኛን ሲያበረቱን ነበር፣ ኢንስፓየር ሲያደርጉን ነበር። እና እኛም ሄደን ያለፍንበትን መንገድ ተሞክሯችንን ለማስተላለፍ፣ ግቢ ላይ የነበረውን የህይወት ልምዳችን ለማካፈል፣ ከግቢ ውጭ ከወጣን በኋላ ደግሞ ያለውን ቻሌንጆቹን እንዴት እንዳለፍናቸው ልናስጣሂ የህይወት ልምዳችን ልናካፍላቸው፣ ከዛ በላይ ደግሞ እዛ ስትሄጂ ማንም ከማንም በላይ የተሻለ የሚባል ነገር ስለሌለ ሁሉም ሼክ ስለሚደረግ እኛም እዛ ሄደን እዛ ባሉ የክለብ አባሎች ኢንስፓየር ለመሆን እንደዚህ ያለልካ ብለንም ለመመለስ እነሱንም ደግሞ እኛ እንደዚህ አልፈናል፣ እንደዚህ እንደዚህ አድርገናል፣ ከእኛ እንደዚህ አይነት ነገሮች ተማሩ ብለን ልንነግራቸው ብቻ ስበርስ ኢንስፓየር ለመደራረግ ነው የሚሄዱ።
ይህን ማድረጉ በህይወት ላይ የሚያሳድረውና የሚያመጣው ነገር ምንድን ነው ትያለሽ?
አሁን ግቢ ላይ ስትሆኝ ብዙ ጊዜ የሚያልቅ አይመስልም የግቢ ህይወት። ግቢ ጋር የምታደፋቸው ነገሮች እንትናለ አካዳሚካሊ የሚደርስብሽ ችግር አለ፣ ከዛ ኖርማሊ ሶሻል ላይፍ ላይ የሚመጣብሽ ነገር አለ። እኔ እዛ ያለው ተመርቀው የወጡ ሰዎች መጥተው ልምዳቸውን ሲያካፍሉ እንዲህም ለካ ያልፋል ይህ ነገርም ይህን ነገር እኔ ማሸነፍ መውጣት እችላለሁ ለካ የሚል ሀሳብ እኔ ውስጥ መፍጠር ችሎ ነበር። የሌሎች ተመርቀው የወጡ ተማሪዎች ወደ ግቢ ተመልሰው ልምዳቸውን ሲያካፍሉ ከወጣ ሰው የሆነ ልምድ ማግኘት በሚገርም ደረጃ የተማሪውን አስተሳሰብ የተማሪውን ኢንስፓሬሽን መለወጥ ይችላል።
ሌሎች ግቢዎችና ዩኒቨርሲቲዎች ውስጥ እንዴት ይህንን ልምድ ሊያዳብሩ ይችላሉ ትያለሽ? የምትይው ነገር ካለ ማጠቃለያ?
አሁን ግን ኤሮፕላን ሲጀምር እኔ አልነበርኩኝም፣ ግን ያኔ በነበረ ሰዓት በጣም ማለት ብዙ ነገሮች ባልተሟሉበት ሁኔታ መሬት ላይ ቁጭ ብለው ምናምን ፎቶቸውን አይተናል። እና ሌሎች ግቢዎች ላይ እንደዚህ አይነት ነገሮችን መጀመር ከፈለጉ ባላቸው እጃቸው ላይ ባለው ጥቂት ነገር ፍላጎታቸውን ይዘው ቢነሱ እንደዚህ አይነት ነገሮች ማድረግ ይችላሉ። ምናልባት የግቢው አስተዳደሮች ምናምን መተባበር እንዲችሏቸው ማድረግ ከቻሉ እነዚህ ነገሮች በደንብ ግቢ ውስጥ ማስፋፋት ይችላሉ። ምክንያቱም እዛ ግቢ ውስጥ ግዴታ ሌላ የሚረዳ ሰው መምጣት የለበትም። እዛም ተማሪው ዶርም አካባቢ ላይ ያለውን አንድ ሩም አጥርቶ ከዛ በኋላ እዛው እርሳቸው ቁጭ ብለው እያወሩ በዚህ ብናረግ እኔ እንደዚህ አይነት ችግር ገጥሞኛል መፍትሄው ምን ሊሆን ይችላል የሚለው አንደኛው ለሌላኛው እየተነጋገረ እርስ በርስ እያወሩ ከዛ በኋላ በትንሹ ከተጀመረ በኋላ እንደዚህ በጣም ትልቅ መሆን የሚችልበት ደረጃ ላይ ማድረስ ይችላል ብዬ አስባለሁ።
በጣም ነው የማመሰግነው የትሙቅ ከአሜሪካ ድምጽ ጋር ለነበረሽ ቆይታ።
አመሰግናለሁ። አድማጮቻችን እንዲሁም ተመልካቾቻችን ዛሬ ያዝንላችሁ መሰናዶዎች በዚህ ተጠናቀዋል። በመስተንግዶ ሀብታም ስዩም፣ በድምፅና ምስል ቅንብሩ ደግሞ ዛሬ አመሸ አብሮ ኤልያስ አስማረበኝ ነው። በዚህ መሰናዶታችን የምንሰነባበተው በጀመረ ሙዚቃ ነው። መልካም የሳምንት ምግብ አድርጌ ሆንላችሁ።